አብረን ዛሬ የምንመለከትበት ዋነኛ ርዕስ አባታዊ በረከትና ፍቅር በሚል ርዕስ ይህንን አብረን ያነበብነውን ክፍል በተለያየ መንገድ እንመለከታለን። በመጽሐፍ ቅዱሳችን በጣም ከሚፈለጉ ዋነኛ ከሆኑ ነገሮች መካከል አንደኛው ምንድነው ቢባል በረከት ነው። ስለ በረከት በመናስብበት ጊዜ በረከት ማለት ጊዜያዊ የሆነ ነገር፣ ለጥቂት ጊዜ ብቻ የምንዝናናበት ነገር ሳይሆን በረከት በሰው ህይወት ውስጥና በኑሮ ሁሉ እስከ መጨረሻ የሚሄድ ነገር እንደሆነ የእግዚአብሔር ቃልን ስናነብ እንመለከታለን። ስለ በረከት ስንመለከት በረከት ማለት ምን ማለት ነው የሚለውን በጥቂቱ ለመናገር፣ በረከት ማለት እግዚአብሔርን ማወቅ ማለት ነው። ዛሬ ብዙ ሰዎች እግዚአብሔርን ሳያውቁ የተለያየ ብዙ ነገር አላቸው። ከኛ የሚበልጥ ገንዘብ አላቸው፣ ከኛ የሚበልጥ እውቀት አላቸው፣ ከኛ የሚበልጥ ብዙ ማህበራዊ የሆነ ነገር አላቸው። ግን በረከት ሲባል ይሄ ማለት አይደለም። በረከት ማለት በመጀመሪያ ግዑዝ ከሆነ ነገር ጋር የሚገናኝ ነገር አይደለም። አዎ፣ ግዑዝ በሆነ ሁኔታ በረከት ወደ ሰዎች ሊመጣ እንደሚችል መጽሐፍ ቅዱስ ይነግረናል። ግን መነሻውና ዋነኛ የሆነው ነገር እግዚአብሔርን አስቀድሞ ማወቅ ያስፈልጋል። እግዚአብሔርን ማወቅ ሁሉን ነገር የምናገኝበት፣ ምንም ነገር ጎደለኝ እንዳንል ሙሉ የሆነ በረከት ያለው ከእግዚአብሔር ጋር በሚኖረን ግንኙነት ነው። ከእግዚአብሔር ጋር የሚኖረን ግንኙነት በሳምንት አንድ ቀን የምናደርገው ወይም ደግሞ በስድስት ወር አንድ ቀን የምናደርገው ወይንም ደግሞ አንድ በዓልን መሰረት በማድረግ የምናከናውነው ነገር አይደለም። መጽሐፍ ቅዱስ ሲነግረን በረከት ማለት ሁል ጊዜ ከእግዚአብሔር በታች ለእርሱ ክብር ከእርሱ ጋር አብሮ መሆን ማለት ነው። በጣም ደስ ከሚለኝ ነገሮች መካከል በክርስትና ውስጥ ጌታን ተቀብያለሁ የሚለው ነገር ሰዎች ሲናገሩ በጣም ደስ ይለኛል። ጌታን ተቀብያለሁ፣ ይሄ ማለት ምንድን ነው? በጌታ ተወርሻለሁኝ፣ የጌታ ሰው ነኝ፣ ለጌታ ለመኖርና ለመሞት አለሁኝ ብለው ሰዎች ሲናገሩ በጣም ደስ የሚያሰኝ ዋነኛና ትልቅ የሆነ በረከት ይሄ ነው። በረከት መንፈሳዊ ነው። እንደገናም ደግሞ ከሀብትም ጋራ ከእውቀትም ጋራ አብሮ ሊሄድ የሚችልበት ጊዜም እንዳለ መጽሐፍ ቅዱስ ይነግረናል። ግን ያለ እግዚአብሔር ሀብቱ፣ እውቀቱ፣ ሌላውም ነገር ሁሉ እውነተኛ በረከት አይደለም። በሁለተኛ ደረጃ በረከት ማለት መብዛት ማለት ነው። መብዛት ማለት ነው። መብዛት በዓለም ላይ ጌታን የሚያውቁ ሰዎች ሲበዙ ያ በረከት ነው። በአንድ አጥቢያ ቤተ ክርስቲያን ውስጥ እየበዛን ስንመጣና ስንሄድ ያ በእግዚአብሔር ፊት ምንድን ነው? በረከት ነው። በመልካም ነገር ሁሉ ለእግዚአብሔር ክብር ብለን የምናደርጋቸው ሰው ትንሽ የሚለው ትልቅ የሚለው ያ በረከት እንደሆነ መጽሐፍ ቅዱስ ይነግረናል። በረከት ሰላምን ማግኘት ነው። ወገኖቼ፣ ሰላም ሳይኖረን በሰላም ውስጥ ሳንሆን ይሄንን በረከት በሕይወታችን ልንለማመደው አንችልም። በረከትን ስንለማመድ ዋነኛ ከሆኑት ነገሮች መካከል ሰላምን ማግኘት በጣም ትልቅ ነገር ነው። ሰላም ደግሞ የሚሰጠው ከሰው አይደለም። የሚሰጠው ከእግዚአብሔር ዘንድ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ስንበዛ በመልካም ነገር ሁሉ ሰላምን ደግሞ በማግኘት የምናደርገው ነገር እነዚህ በረከቶች ናቸው። ይሄ ብቻ አይደለም። አብሮነት የበረከት አንደኛው መንገድ ነው። አብሮነት፣ አብሮ መሰብሰብ፣ አብሮ መሆን፣ አብሮ በአንድ ሐሳብ መፍለስ፣ በአንድ ሁኔታ በጌታ ቤት ውስጥ መፍሰስ፣ ይሄ በጣም በመጽሐፍ ቅዱሳችንም በተደጋጋሚ የተነገረ ነገር ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው ይልና ከዛ ስለ በረከቱ ነው የሚናገረው። እና በረከት ያለበት ነገር ነው። በረከት በእውነተኛ አብሮነት የእግዚአብሔር ሰዎች የሆኑ ሲተሳሰሩ የሚመጣና የሚሆን ጉዳይ ነው። ሌላው ይሄ በረከት ምንድነው? እርዳታ ነው። ከእግዚአብሔር ዘንድ የምናገኘው ርህራሄ። ዳዊት የእግዚአብሔርን ማንነት በመዝሙሩ በተለየ ሁኔታ የተናገረ ሰው ነው። ሁሉንም መጽሐፍ አብረን ስናነብ በግላችን በጣም አስደናቂና አስገራሚ የሆነ ነው። ሁልጊዜ የሚበራ ቃል ነው። ለአንድ ሳምንት፣ ለአንድ ኮንፈረንስ፣ ለአንድ ነገር ብቻ የምናደርገው ሳይሆን ሁልጊዜ ከኛ ጋራ አብሮ የሚሆን አብሮ ከኛ ጋራ የሚያጽናናን ነገር እንደሆነ በግልጽ ይናገራል። እሱ ከጻፋቸው ከዘመራቸው አንደኛውን መዝሙር 23ን ብቻ ፈጠን ብለን እንመለከታለን። ዳዊት በዚህ በጻፈው በዘመረው በምዕራፍ 23 ላይ ባለው ቃል ላይ ስለ እግዚአብሔር ማንነት ይናገራል። ስለ እግዚአብሔር ማንነት በሚናገርበት ሰዓት እግዚአብሔር መሪ እንደሆነ፣ እግዚአብሔር ደግሞ አባት እንደሆነ ይሄንንም ነገር አያይዞ ይናገራል። እግዚአብሔር እረኛዬ ነው ብሎ ይናገራል። እግዚአብሔር እረኛዬ ነው። በጣም የሚገርመው ነገር ዳዊት የእግዚአብሔርን እረኝነት በሚናገርበት ሰዓት እረኛዬ ነው ብቻ ሳይሆን የሚያሳጣኝም የለም ይላል። ይሄ በረከት አባታዊ በረከት ነው። እንደገናም ደግሞ በኑሮ ውስጥ ያለውን ነገር የሚገልጽ ክፍል ነው። እግዚአብሔር እረኛዬ ነው አለ ዳዊት። ለምን ያህል ጊዜ እንደሆነ ባናውቅም ለጥቂት ጊዜ እረኛ ነበረ። እረኛ ምን ማድረግ እንደሚገባው ለከብቶቹ ያውቃል። እዚህ ቦታ ላይ ምንድን ያለው? እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ ዳዊት። እረኛ በነበረበት ጊዜ እረኛ የሚያደርገውን ዋነኛ ቅድሚያ የሚሰጠውን ነገር ያደርግ ነበረ። ያ ምንድነው? እረኛ ከፊት ቀድሞ መሄድ አለበት። ከእንሰሶቹ በፊት እረኛው አስቀድሞ መሄድ አለበት። ለመሆኑ ዛሬ ጠዋት ወቅቱ እንዴት ነው? ዝናብ አለ? ፀሐይ ነው? ወይንስ ደግሞ እነዚህ በጎች ደግሞ በምን አይነት ሁኔታ አድረዋል የሚለውን ነገር አስቦ በቅድሚያ ነው እሱ የሚያወጣው። ችግር ቢኖር ምን ለማድረግ ሊጋፈጥ ያለውን ማንኛውንም አስቸጋሪ ነገር ለመመከት ይሄንን ያደርግ ነበርና እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። አሁን ስለ እግዚአብሔር ሲናገር እኔ አይደለሁኝም አሁን ከፊት የሚሄደው፣ ስለ እኔ ወደፊት የሚሄደው ማን ነው ይላል? እግዚአብሔር ነው ብሎ ይናገራል። እግዚአብሔር የኔ እረኛ ነው ይላል። ከኔ ቀድሞ የሚወጣ ነው፣ ከኔ ቀድሞ የሚወጣ ነው። እለት እለት የሚያስፈልገኝን አቅርቦት የሚሰጠኝ እርሱ ነው ብሎ ይናገራል። ወገኖቼ ከዚህ የበለጠ ትልቅ በረከት የለም። እግዚአብሔር ከኛ ፊት ሆኖ እኛን መምራቱ ይሄ በጣም ትልቅ ከምንለው በላይ የበለጠ በረከት እንደሆነ ይናገራል። በእውቀታችን ልንገዛው አንችልም፣ በገንዘባችንም ደግሞ ልናገኘው አንችልም። በምንም አይነት ሁኔታ የማናገኘው ነው። ምናገኘው ግን በእምነት ብቻ ነው፣ በእምነት ብቻ ነው። ዛሬ እኛ ወደዚህ ጤናማ ሆነን በሰላም ልንመጣ የቻልነው ልንነቃ የቻልነው የተለያየ ነገር ለማድረግ የቻልነው እግዚአብሔር ከእኛ በፊት ስለሄደ ነው። እግዚአብሔር አስቀድሞ መንገዱን ቀኑን እርሱ ለእኛ ስለፈጠረ ነው። እንደዚህ አይነት አባት የሚመራ እንደሆነ ይናገራል። ይቀጥልና ሁለተኛው ላይ በለመለመ መስክ ያሳድረኛል ብሎ ይናገራል። በለመለመ መስክ ያሳድረኛል። ይሄ በለመለመ መስክ ያሳድረኛል የሚለው ነገር ሁለት ነገሮችን የያዘ ነው። አንደኛው ዋስትናን የያዘ ነው፣ ዋስትናን። ሁለተኛ ደግሞ ሰላምን የያዘ ነው። በለመለመ መስክ ያሳድረኛል ይላል እና ያኛው ቀደም ብለን ያየነው የጠዋት ነገር ነው የሚመስለው። ጠዋት ተመርቶ ይሄድና እዚህ ቦታ ላይ ግን የሚናገረው ከዛ በኋላ ያለውን ነገር ነው የሚናገረው። በለመለመ መስክ ያሳድረኛል ይላል። በለመለመ መስክ፣ ምክንያቱም ዋስትናና ሰላም የሚገኘው በእግዚአብሔር እንደሆነ ነው የሚናገረው። በፈቃዱ ለመኖር የዕለት የሆነውን የሚያስፈልገኝን ነገር የሚሰጠኝ እርሱ ነው፣ በእርሱ ፈቃድ ነው የምመላለሰው እያለ ይናገራል። ሶስተኛው ክፍል ላይ በሚናገርበት ሰዓት እግዚአብሔር እረኛዬ ነው በሚለው ርዕስ ላይ ነፍሴን መለሳት ብሎ ይናገራል። ነፍሴን መለሳት። ነፍስ ማለት ምን ማለት ነው? ነፍስ ማለት የሰው ሁለንተና በሶስት ነው የሚጠራው። ነፍስ እነዚህን ሶስቱን ነገሮች ምን ያደረገች ነች? የያዘች ነች። ነፍሴን መለሳት ይላል። ደግ አባት ነፍሴን መለሳት ይላል። ነፍስ በሰው ህይወት ውስጥ ይሄ ውጫዊ የሆነውን ነገር የምናደርግበት ነው። ነፍስ አንድ ሰው ነፍስ አለው ሲባል እውቀት አለው፣ ማስተዋል አለው የሚለውን ነገር የያዘ ነው። ነፍሴን መለሳት ይላል። ታውቃላችሁ ብዙ ጊዜ እግዚአብሔር ወደማይፈቅደው ሁኔታ ውስጥ እንድንገባ የመጀመሪያ ዋነኛ ነገር የምትሰጠው ነፍስ ነች። ነፍስ ፈቃዷን ከእግዚአብሔር ውጪ በማውጣት ወደ ተለያየ አይነት ነገር ውስጥ ምን ማድረግ ትገባለች። ነፍሴ አታውኪኝ ብሎ ዳዊት በዚሁ መጽሐፍ ላይ በብዙ ቦታ ይናገራል። እና ነፍስ በጣም አስቸጋሪ የሆነች ነገር ነች። ስለዚህ ከዚህ ነገር እኔን ጠብቀኝ ነው የሚለው። እርዳኝ፣ ጽድቅ በሞላበት እውነተኛ በሆነ ነገር በዛ መንገድ እንድሄድ በዛ እንድትመራኝ ይሄንን ነገር እለምንሃለሁ፣ ይሄንን ነገር እጠይቃለሁ እያለ ይናገር ነበር። ስለ ስምህ በጽድቅ መንገድ አንተ ምን አድርገኝ ምራኝ። በጽድቅ መንገድ ዓለማችን ምን አይነት ነው ብለን ብንጠየቅ ጽድቅ የሚባል ነገር እየጠፋ ያለበት ዓለም ውስጥ ነው ያለ ነው። ጽድቅ ለእግዚአብሔር ለመኖር የሚደረገው ነገር በጣም እያነሰ ያለበት ዘመን ውስጥ ነው ያለ ነው። እና ጽድቅን ሳይሆን የጽድቅ ተካራኒ የሆነውን ነገር ለሰው ህይወት ለሰው ኑሮ ምንም አይነት መልካም ነገር ማድረግ የማይችለውን ነገር የጽድቅ ተቃራኒ ዛሬ በዓለማችን በብዙ ነገር እንደተስፋፋ ሁላችን የምናውቀው ነገር ነው። ዳዊት እዚህ ቦታ ላይ ይሄንን አፍቃሪ የሆነውን አባቱን ሰማያዊ አባቱን የሚጠይቀው ነገር ይሄንን ነው። በአንተ በጽድቅ መንገድ ምራይ ነው የሚለው። ምራይኝ እግዚአብሔር እንዲመራን የምንፈልግ ከሆነ አንድ ነገር አስቀድመን ማወቅ ያስፈልገናል። ያም ምንድነው? እኔ ያለ እግዚአብሔር እርዳታ ምንም ማድረግ አልችልም ማለት ያስፈልገናል። እኔ በጉልበቴ፣ እኔ በእውቀቴ፣ እኔ በእንደዚህ ጉዳይ ብለን የምናደርገው ነገር አይደለም። እዚህ ላይም በሚናገርበት ሰዓት ዳዊት በጣም ትህትና ባለው መንገድ ነው። ስለ ስምህ ስትል በጽድቅ መንገድ እኔን ምራኝ አለ። እንደ መራሁም ደግሞ ይሄንን ነገር መልሶ ይናገራል። ሌላው ቁጥር 4 ላይ ሄደን በምንመለከትበት ሰዓት ዳዊት የሚናገረው በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህ ብሎ ይናገራል። በሞት ጥላ መካከል እንኳን ብሄድ ማንኛውም ሰው የማይቀርለት ነገር ነው ብዬ አስባለሁኝ። በሞት ጥላ መካከል መሄድ ዛሬ ሕያው ነን፣ ነገ ደግሞ ከዛ ወጥተን ሌላ አይነት ታሪክ ነው ያለው። በሞት ጥላ መካከል እንኳን ብሄድ ይላል። አስፈሪ በሆነ ነገር፣ አስቸጋሪ በሆነ ነገር፣ ሁኔታዎች ሁሉ ሲረባበሹ በዛ ውስጥ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። አንድ የምስራች ልንገራችሁ። በቅርብ የጌታ ልጆች በመሆናችን የተለያዩ ችግሮች ሊመጡብን ይችላሉ። ሩቅ አይደሉም። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ከሚሆኑ ከሚከናወኑ ነገሮች መካከል አንደኛው ይሄ ነው። በሞት ጥላ መካከል እንኳን በሄዳለ የፈለገው አይነት ነገር ይምጣ እንጂ እኛ በእግዚአብሔር ውስጥ እስካለን ድረስ መንግስተ ሰማያትን የሚወስድብን ምንም አይነት ነገር የለም። ይሄንን አደራ የሚሰጠው ለማን ነው? ለራሱና ለጓደኞቹ ሳይሆን ለእግዚአብሔር ነው የሚሰጠው። እኔ ያላንተ ምንም ነገር ማድረግ አልችልም ነው የሚለው። በዚህ በሞት ጥላ መካከል ጌታ ከመምጣቱ በፊት የሚደረገው የመጨረሻው ጉዳይ በጣም ከባድ የሆነ ነገር ነው። ከዛ በፊት እንሞት ብለን የምንጸልይበት ወቅት ነው። በጣም አስቸጋሪ ነው። መጽሐፍ ቅዱስ ያንን ግልጽ በሆነ መንገድ ነው የሚናገረው። ዳዊት እግዚአብሔር ታማኝ እንደሆነ፣ ታማኝ አባት እንዳለው፣ በጽድቅ መንገድ ሌላ የማይሆን ነገር የሰው ልጆች የሰይጣንን ሐሳብ የተከተሉ በሚሄዱበት ሰዓት ያንን ነገር ትተን ካንተ ጋራ እንድንሆን እባክህን ከኔ ጋራ ነህ ይልና በእርግጠኝነት አልፈራም ብሎ ይናገራል። ሁኔታው አለ ግን እኔ አልፈራም ይላል። ሁኔታው አለ፣ ማንም የሚደብቀው ነገር አይደለም። ሁኔታው አለ፣ ይሆናል፣ እንጠላለን ዛሬም ቢሆን፣ ግን በባሰ ሁኔታ ደግሞ ወደኛ ይመጣል። ይሄ ሁሉ ሲሆን ግን አንተ መልካም ነህ እያለ ታማኝ ነህ እያለ ይናገራል። ቁጥር 5 ላይ በፊቴ ገበታን አዘጋጀህልኝ ብሎ ይናገራል። ዳዊት እዚህ ቦታ ላይ የሚናገረው ገበታ ስለተረፈረፈ በረከት ነው። ስለተረፈ በጣም ለየት ያለ ምንን ነው የሚናገረው? እዚህ ቦታ ላይ ገበታን ነው የሚናገረው። በረከት አለ። ይሄ በረከት እኔ የምኖርበት ነው፣ ግን ተቃዋሚዎች የሆኑ ሰዎች ግን እነሱም ደግሞ የሚመለከቱት ነገር ነው ብሎ ይናገራል። በፊቴ ገበታን አዘጋጀህልኝ። ጠላቶቼ ይሄንን ነገር እያዩ እኔ ደግሞ በዚህ ነገር እየተባረኩኝ በጠላቶቼ ፊት ለፊት ራሴን እየቀባህ በእንደዚህ አይነት ሁኔታ ውስጥ አለሁኝ ይላል። እግዚአብሔር አባት በጣም አስገራሚ የሆነ አባት ነው። በእምነት ካልሆነ በስተቀር እንዴት ይሆናል የሚለውን ነገር ብንፈልገው የምንደርስበት ነገር አይደለም። በዛ ውስጥ ምን አለ ነው የሚለው። በረከት አለ ብሎ ይናገራል። በረከት አለ፣ የተትረፈረፈ በጠላቶቼ ፊት ለፊት ራሴን ትቀባለ፣ ጽዋዬም ደግሞ ለኔ ብቻ ሳይሆን ለሌላው ሁሉ የሚታይ የበዛ ነገር ነው ብሎ ይናገራል። በረከት ሁለንተናዊ የሆነ ነገር ነው። በስጋ በምድር ስንኖር ለአካላችን እንደገናም ለነፍሳችን ለመንፈሳችንም ደግሞ የሚጠቅመን ነገር ነው። እናውቀዋለን፣ ሰው በሶስት እንደሚከፈል እኛ መንፈስም ነን፣ እንደገናም ደግሞ አካልም ደግሞ እንዳለን መጽሐፍ ቅዱስ ይናገራል። ይሄንን ነው በሚናገርበት ሰዓት ቁጥር 6 አካባቢ ላይ ስለ ዋስትና ይናገራል። ያንተ ቸርነት ያንተ አብሮነት ከኔ ጋራ ነው ብሎ ይናገራል። ስለ አንድ ሰዓት ወይም ስለ አንድ ቀን ወይም ስለ አንድ ወር ስለ አመት ሳይሆን የሚናገረው እዚህ ቦታ ላይ በጣም በቁጥር የማይገለጥ ነገር እንደሆነ አድርጎ ነው የሚናገረው። በህይወቴ ዘመን ሁሉ ይከተሉኛል ይላል። በህይወቴ ዘመን ሁሉ ዘመን ይለዋወጣል። ሆኖም ግን እግዚአብሔር የሚያደርገውን ነገር ያደርጋል። ቸርነትህ፣ ምህረትህ በህይወቴ ዘመን ሁሉ ይከተሉኛል ይላል። የመንግስተ ሰማያትን ቅምሻ የምናገኝበት ቦታ ምድር ነው። ይሄ ምድር ክፉ አይደለም። እግዚአብሔር ያበጀው ምድር ነው። ሰዎች ናቸው ያበላሹት እንጂ እግዚአብሔር ይሄንን ነገር አላደረገም። በህይወቴ ዘመን ሁሉ ይከተሉኛል ይላል። በምድር አስቸጋሪ ነገር ባለበት ሁኔታ ውስጥም የእግዚአብሔር መልካም ነገር እንደሚመጣ ይሄንን ነገር ይናገራል። በእግዚአብሔርም እርሱ ባለበት ቦታ ለዘላለም ከእርሱ ጋር እኖራለሁ ብሎ ይናገራል። የእግዚአብሔርን ዋስትና ብቻ ሳይሆን የእግዚአብሔርን ቸርነት ሰው የማይሰራው እግዚአብሔር ለሰው የሚሰጠው የተለየ ነገር ነው። ቸርነት ይሄን ነገር የምታደርግልኝ አንተ ነህ ይላል። በፍቅርና አባታዊ በሆነ ነገር ነው ዳዊት ይሄን ነገር እየተናገረ ያለው። ዳዊት ይሄንን መዝሙር በአንድ ቀን አይደለም የጻፈው እና በጣም ረጅም ጊዜ ፈጅቶበታል እና ወጣት በሆነበት ጊዜ የጻፈው ነገር አይደለም። በጣም ማቹር ሆኖ ከእግዚአብሔር ጋር የነበረው ህብረት በጣም በጣም ትክክለኛ በነበረበት ጊዜ እግዚአብሔር እንዲዘምር የሰጠው መዝሙር ነው። ዳዊት ለመዘመርና ለመጻፍ ነው እንጂ ሌላውን ነገር ሁሉ ግን ያደረገው እግዚአብሔር ነው። ቸርነትህ በህይወቴ ዘመን ሁሉ ይከተለኛል ብሎ ይናገራል። ቸርነትህ የእግዚአብሔር ቸርነት ወደኛ እንደተጠጋ የምናስተውልበት ብዙ ነገር አለ። ከዛ ሁሉ ነገር ግን አንደኛው የመንፈስ ፍሬ በመጽሐፍ ቅዱሳችን በተደጋጋሚ የተጠቀሱ የተጻፉ ናቸው። የመንፈስ ፍሬ ስጦታ አይደለም፣ እኛ የምናደርገው ነገር ነው። እኛ በምድር በመሆንበት ሰዓት እንደ እግዚአብሔር ልጆች መልካም የሆነውን ነገር እንድናደርግ የተሰጠን መመሪያ አለ። እሱም የመንፈስ ፍሬ ተብለው የሚጠሩ ናቸው። ሰባት ናቸው፣ ግን ሲጠሩ ፍሬዎች አይባሉ። የመንፈስ ቅዱስ ስጦታ ከሆነ ነው ፍሬዎች የሚባሉት። ይሄኛው ግን የእግዚአብሔር ሰዎች እንደሆንን የእግዚአብሔርን ፈቃድ እንደምናደርግ በእግዚአብሔር ፈቃድ ውስጥ እንዳለን ምስክርነትን የሚሰጠን ነገር ነው። ለመሆኑ ስንቶቻችን እንደዚህ አይነት አባታዊ የሆነ ፍቅር የሚለውን ነገር ምን ያህል እንከተላለን? አባታዊ ፍቅር። አዎ እግዚአብሔር አባታችን ነው ለሁላችንም። እንደገናም ደግሞ የእግዚአብሔርን ሐሳብ እኛ ደግሞ ስንወስድ ምን እንሆናለን? እርሱን እየመሰልን እንሄዳለን። ማቾር እናደርጋለን ምን ያህል እንደዚህ አይነት ደረጃ ላይ ደርሰናል አባታዊ በረከት ላይ እንደገና ደግሞ ፍቅር ላይ ይሄ በጣም ሁለቱ ዋነኛ የሆኑ ጉዳዮች ናቸው ያለዛ እነተኛ የሆነው ነገር ልንኖር አንችልም ዳዊት እግዚአብሔር እኔን መርቶኛል አለ እርሱም ደግሞ እረኛ በነበረበት ጊዜ እግዚአብሔር ያደረገው ነገር እሱም ደግሞ ለበጎቹ ያደርግ ነበር የሚያስፈልጋቸው ነገር በመስጠት በመምራት ቀድሞ አንድ አውሬ በሚመጣበት ሰዓት እነሱን አይደለም የሚያስቀድመው እሱ ራሱ ቀድሞ ያለውን ችግር ሁሉ ያስወግዳል ዛሬ እንደዚህ አይነት ህይወት ለመኖር የመንፈስ ፍሬ በጣም አስፈላጊ ነውና ይሄንን የመንፈስን ፍሬ በህይወታችን እንድንለማመድ ዘወትር ጸሎትንና ምልጃን እንድናደርግ ያስፈልጋል ይህ ሲሆን ፍቅርና አባታው የሆነው ነገር ይመጣል በመናገር አይደለም የሚመጣው በማድረግ ነው የተጻፈው ነገር በማንበብ አይደለም የሚመጣው እኛ ያ የተጻፈው መጽሐፍ እውነት ነው የእግዚአብሔር ቃል ነው ብለን ሰሚት በመናደርግበት ሰዓት የዚያን ጊዜ ይሄ የእግዚአብሔር የሆነው ዋስትና ቸርነትና ምህረቱ ከእኛ ጋራ ይሆናል ትልቁ በረከት በፍቅር አብሮ መኖር ነው ትልቁ በረከት አባታዊ በሆነ ሁኔታ ውስጥ መመላለስ ነው በአንድ ጊዜ ግራጁዌት ልናደርግ አንችልም ግን በየለቱ የምንሰራው ስራ ነው በየለቱ የምናደርገው ጉዳይ ነው ይሄንን ስናደርግ የእግዚአብሔር በረከት የእግዚአብሔር ምሪት ከኛ ጋራ ይሆናል እንደገናም ደግሞ መጨረሻ ላይ ያለውን ያነበብኩትን መልሼ ልናገረው ቸርነትና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል በእግዚአብሔርም ቤት ለዘላለም እኖራለሁ ይላል በእግዚአብሔር ቤት ለዘላለም የምንኖረው በዚህ አጭር በሆነው ዘመን ውስጥ ማድረግ የሚገባንን ነገር ስናደርግ ነው እንጂ ሌላ አይነት ነገር ስላደረግን አይደለም ቃሉ ግልጽ ነው ይሄንን በማድረግ እግዚአብሔር ሁላችንን ይባርከን ተነስተን በአንድ ላይ ጸልየን እንጨርሳለን